ለውጡን ለማስቀጠል ህግ ስርዓትና እርቅ እንደሚያስፈልጉ የሰብአዊ መብቶች ጉባኤ አሳሰበ።
በሀገራችን የህግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በህግ ስርዓትና በእርቅ አዝተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ማስቀጠል አማራጭ የሌለው ነው።
አቶ አማህ መኮንን የሰመጉ ስራ አስፈጻሚ ኮሚቴ ሰብሳቢ ናቸው። በአብይ ርዕስ ይዘነዋል ዘገባውን።
መጠለያ ማልሰጠንም ምግብ ዋስትና ምንም አልሰጠንም፣ ምንም ነገር የለም። ባዶ ሜዳ ላይ ነው ወሮ ህዝቡ ነው ያረዳን ያለው።
ከቤንሻንጉል ከተፈናቀሉ አማሮች የአንደኛውን ድምጽ ነው ያደመጣችሁት።
ለአሰራርም ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህን ድጋፍ ቢደረግ ነው አቅጣጫው።
የአማራ ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ዳይሬክተር አቶ ጀንበሩ ደሴ ናቸው መልስ የሰጡት። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ሰኞ ታህሳስ 1 2011 ዓ.ም ምሽት አስተናጋጆቻችሁ ሰሎሞን አባተና
ሰለሞን ክፍሌነን አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት።
የሶማሊያ የተወካዮች ምክር ቤት አፈ ጉባኤና በፕሬዝደንቱ መካከል የተቀሰቀሰው አዲስ ንትርክ ሀገሪቱን ወደ ሌላ ፖለቲካዊ ቀውስ እንዳያስገባት ከፍተኛ ስጋት መፍጠሩ ተገለጸ። የንትርኩ መነሻ ሶማሊያ ከኢትዮጵያና ከኤርትራ ጋር በቅርቡ ያደረገችው የሶስትዮሽ ስምምነት መሆኑ ተገልጿል። ዝርዝር ዘገባው እየተቀናበረ ነው፣ ተጠናቆ እንደደረሰን እናቀርባለን።
ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና ስርዓት እንዲሁም በእርቅ መሻገር አማራጭ የለውም ሲል የሰብአዊ መብቶች ጉባኤ አሳስቧል። መንግሥት በግጭቶች ምክንያት ለተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ መኖሪያቸው እንዲመልሳቸው ሰመጉ ጠይቋል። ዝርዝር ዘገባው በአብይ ርዕስ ተይዟል።
በቤንሻንጉል ጉሙዝ ክልል ካማሺ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር የገቡ 500 ተፈናቃዮች ከክልሉ መንግሥት ድጋፍ አለማግኘታቸውን ገልጸው ቅሬታ አቀረቡ። ተፈናቃዮቹን ወደ ትውልድ ቦታቸው ለመመለስ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ ሳይሆኑ ቀርተዋል ሲል የክልሉ መንግሥት ምላሽ ሰጥቷል። ዝርዝር ዘገባው በመጽሔት ይቀርባል።
ዓለም አቀፍ የፍልሰት ሰነድ በ150 አገሮች ጸደቀ። ሞሮኮይቱ ከተማ ማራኬሽ ውስጥ ዛሬ በተከፈተ የሁለት ቀናት ጉባኤ ላይ የተናገሩት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የፍልሰት ጉዳይ መመራት በአግባቡና ደህንነቱ በተጠበቀ ሁኔታ እንጂ በዘፈቀደና አደገኛ በሆነ መንገድ አይደለም ብለዋል። ለዓለም አቀፉ ሥርዓትን የጠበቀና ያልተዛባ የፍልሰት ሂደት ቁልፍ ናቸው ያሏቸውን አብዛኞቹ አውሮፓውያን የሆኑ ሀገሮችን ዋና ጸሐፊው በአድናቆት አንስተዋል። ሰነዱ በሀገሮች ላይ የፍልሰት ፖሊሲዎችን በመጫን ሉዓላዊነታቸውን ሊዳፈር ይችላል፣ ሰዎች ወደ ፈለጉበት ቦታ ሁሉ ባሻቸው ጊዜ መንቀሳቀስ እንችላለን ብለው እንዲያስቡ የሚያደርግ መብት ፈጥሮ ዕውቅና ይሰጠዋል የሚል ስጋት ያላቸው ሁሉ ተሳስተዋል ብለዋል ጉቴሬሽ። ይህ የፍልሰት ሰነድ የሚያደርገው ብቸኛ ቁም ነገር የሰዎች የፍልሰት ሁኔታ ግምት ውስጥ ሳይገባ ሰብአዊ መብቶቻቸው እንዲከበሩላቸው በድጋሚ ማረጋገጥ ብቻ ነው ብለዋል አክለው። ይህ የሕግ አስገዳጅነት የሌለው ዓለም አቀፍ የፍልሰት ሰነድ መሠረታዊ አገልግሎቶችን የማግኘት ዕድልን ማስፋትን፣ ሰዎችን በሕገ ወጥ መንገድ ድንበር ማሾለክና ከቦታ ቦታ ማዘዋወርን ለመቆጣጠር የሚያስችሉ ጥረቶችን ማጠናከርን፣ ጅምላ መድሎና ማግለልን ሙሉ በሙሉ ማስወገድን፣ ሰዎች የሚሰሩት ሥራ የተከበረ መሆኑን የሚያረጋግጥላቸው የሥራ ሁኔታ እንዲጠበቅ ማድረግ፣ ወደ ትውልድ ሀገሮቻቸውና የቀድሞ አካባቢዎቻቸው መመለስ የሚፈልጉ ሰዎች ደህንነቱ የተጠበቀና ክብር ያለው ጉዞና መድረሻ እንዲኖራቸው ማድረግን ጨምሮ 23 ዓላማዎች ያሉት ነው። ሰነዱ ከኢሚግሬሽንና የስደተኞች ጉዳይ ፖሊሲዎቿ ጋር ይጋጫል በሚል ባለፈው ዓመት ታህሳስ ከስምምነት ሐሳቡ ራሷን አስወጥታለች።
የአየር ንብረት ለውጥ እያደረሰ ያለውን ጉዳት ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት መሆኑ ተሰማ። ፖላንድ ካቶቪትዘ ከተማ ውስጥ እየተካሄደ ያለው 24ኛው የአየር ንብረት ጉባኤ ሐሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርት ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በደህንነት ውስጥ ያሉ የአፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውን ገልጸዋል። አገሮቹ ያቀርቧቸው ባሉ ሪፖርቶች የበረታ የውሃ እጥረትና እጅግ የጠነከሩ ማዕበሎች በአካባቢዎች ውስጥ መኖር ከዕለት ወደ ዕለት እየከበደ እንዲመጣ ማድረጋቸውን እያመለከቱ ሲሆን በጉባኤ ላይ እየተሳተፉ ያሉ የዓለም ሳይንቲስቶችም በለውጡ እየተጎዱ ያሉት ድሆቹ ሀገሮች መሆናቸውን አረጋግጠዋል። በዓለም በውሃ እጥረት እጅግ ተጎጂ ናቸው ከተባሉት ሀገሮች ሱዳን፣ ኒጀርና ፓኪስታን ቀዳሚዎች መሆናቸውን ዋተር ኤድ የሚባለው ግብረሰናይ ድርጅት አስታውቋል። ምንም እንኳን ድሆቹ ሀገሮች ለውጡን ለመቋቋም ለሚያስችላቸው ፕሮጀክቶቻቸው የሚያውሉት $100 ቢሊዮን ድጋፍ ለመስጠት ከበርቴዎቹ ሀገሮች ቀደም ሲል ቃል ቢገቡም ቃላቸውን ግን እየጠበቁ አለመሆናቸውን ዋተር ኤድ አክሎ ጠቁመዋል። በፓሪሱ የአየር ንብረት ስምምነት መሰረት የዓለም የሙቀት መጠን በያዝነው ምዕተ ዓመት መጨረሻ የኢንዱስትሪ አብዮት ከጀመረበት ጊዜ ከ1.5 ዲግሪ ሴልሺየስ በላይ እንዳይጨምር ለማድረግ የተያዘውን ጣሪያ ለመጠበቅ በመጪዎቹ 11 ዓመታት ውስጥ የተቃጠለ ጋዝ ወይም ካርቦን ዳይኦክሳይድ ልቀት መጠን በ45% መቀነስ እንደሚኖርበት ጠቢባኑ እየጎተጉቱ ናቸው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የሁለት ዜጎቿን እጆች አሳልፋ እንድትሰጣት ቱርክ ያቀረበችውን ጥያቄ ሳውዲ አረቢያ ውድቅ አድርጋለች። አንካራ የሳውዲ አረቢያን የቀድሞ ከፍተኛ ባለስልጣናት የፈለገቻቸው ኢስታንቡል በሚገኘው የሪያድ ቆንስላ በጋዜጠኛው ጃማል ሐሾጊ ላይ ጥቅምት ውስጥ ከተፈጸመው ግድያ ጋር በተያያዘ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አብዱል አልዙበይር ዛሬ ለጋዜጠኞች መግለጫ ሲሰጡ እኛ ዜጎቻችንን አሳልፈን አንሰጥም ብለዋል። አንድ የቱርክ ችሎት የአልጋ ወራሽ መሐመድ ቢን ሳልማን ዋና ረዳትና የዙፋን ችሎት አማካሪ የነበሩት ሳውድ አልቃታኒና የሀገሪቱ የደህንነት የቀድሞ ኃላፊ አህመድ አልአሲሪ እንዲታሰሩ ወስኖ ባለፈው ሳምንት ውስጥ የመያዣ ዋራንት ቆርጧል። ሁለቱ ሰዎች ግድያው የተፈጸመው የወንብድና አድራጎት ባካሄዱ ወኪሎች ነው ሲል የሳውዲ መንግስት ባሳወቀ ማግስት ካባረራቸው የመንግስቱ ባለሥልጣናት መካከል የሚገኙ ሲሆን በተለይ ቃታኒ የዩናይትድ ስቴትስም የገንዘብ ሚኒስቴር በግድያው ምክንያት ማዕቀብ ከጣለባቸው 17 ሰዎች መካከል እንደሚገኙ ታውቋል።
እንግሊዝን ከአውሮፓ ህብረት አባልነት ያላቀቀል የተባለውን ስምምነት የፓርላማው የህግ መምሪያ እንዲያጸድቅላቸው ለማቅረብ አስበውት የነበረውን ረቂቅ ጠቅላይ ሚኒስትሯ ቴሬሳ ሜይ ዛሬ ሳያቀርቡ ቀሩ። ጠቅላይ ሚኒስትሯ ከህብረቱ ላይ ለሁለት ሳምንታት ያህል ብራስልስ ላይ የሰሩትን የስምምነት ይቅርታ ጠቅላይ ሚኒስትሯ ከህብረቱ ጋር ለሁለት ሳምንታት ያህል ብራስልስ ላይ የሰሩትን የስምምነት ሰነድ የድምጽ ቀን ማሸጋገራቸው እንዲሁም የተመሳቀለውን ፍቺ ይበልጥ አመሳቅሎታል ሲሉ ታዛቢዎች ተናግረዋል። የህግ መምሪያው እንደራሴዎች ለአራት ቀናት ያደረጉት አተካራ የበዛበት ክርክርና የእንግሊዝ የአውሮፓ ህብረት ፍቺ ጉዳይ የሚገኝበት ሁኔታ በእንግሊዛውያን ዘንድም እጅግ የሚል ጠረን እየበረታበት በመጣበት ወቅት የሜይ ከፓርላማው ህንጻ ያለ ስኬት መውጣት ምናልባት የመንግስታቸውን ፍጻሜም ሳያጭር እንደማይቀር ተተንብየዋል።
በመጨረሻም ለምርጫ ቅስቀሳና ዝግጅት ማካሄጃ ከተሰበሰበ መዋጮ ከተገኘ ገንዘብ ላይ ከጋብቻቸው ውጭ ስጋዊ ግንኙነት ለነበራቸው ሁለት ሴቶች አፍ ማስያዣ እንዲከፈል አዘዋል ተብሎ ሰሞኑን እየተወራ ያለውን ክስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አጣጥለዋል። ሚስተር ትራምፕ ዛሬ በትዊተር ባስተላለፉት መልእክት የቀድሞ ነገረ ፈጃቸው ማይክል ኮሆን ለሴቶቹ የፈጸሙት ተቃዋሚዎቼ ዲሞክራቶችና የፌዴራል አቃቢያን ሕግ እንደሚሉት ከምርጫ ገንዘብ ሳይሆን ከግል ሂሳብ የወጣ ተራ ክፍያ ነው ብለዋል። ትራምፕ ለተጠረጠሩበት ቅብጠት መሸፈኛ ኮሆን ለሴቶቹ $280,000 ክፍያ መፈጸማቸውን ነገረ ፈጃቸው ራሳቸው ያመኑ ሲሆን አቃቤ ሕጉ ባለፈው ሳምንት ባወጣው የክስ ሰነድ ላይ ክፍያው የተፈጸመው ግለሰብ ቁጥር አንድ ባለው ሰው ትዕዛዝ እንደነበር አመልክቷል። ለሰዓቱ ያለን ዜና በዚሁ ይጠቃለላል።
The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን የዕለቱ አብይ ርዕስ
ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና በስርዓት እንዲሁም በእርቅ መሻገር አማራጭ የለውም ሲል የሰብአዊ መብቶች ጉባኤ አሳስቧል። መንግስት በግጭቶች ምክንያት ለተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ መኖሪያቸው እንዲመለሳቸውም ሰመጉ ጠይቋል። ዝርዝር ዘገባውን መለስካቸው አማሃ ይዟል። ይቀጥላል።
ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን 70ኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ስርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንን ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዴሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታታው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሃ መኮንን ነበሩ መግለጫውን ያነበቡት።
በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ስርዓትና በእርቅ አድሰን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል።
መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግሥት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል።
በዚህ አጋጣሚ መንግሥት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል።
የሰመጉ ሥራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለየ አኳኋን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ ዕውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን ዕውቅና ሊሰጥ ስላልፈለገ በእቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል።
ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይህን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ ጠይቃለን።
በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የስራ አስፈጻሚ ኮሚቴ አባላትና የቢሮው ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግስት ባለስልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃን እናመሰግናለን። አብይሩስን ነበር ያደመጥነው። ዜናዎቹ ወደሚተነተኑበት ክፍለ ጊዜ እንሸጋገር። በቤንሻንጉል ጉሙዝ ክልል ካማሺ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ 500 ተፈናቃዮች ከክልሉ መንግሥት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። ተፈናቃዮቹን ወደ ትውልድ ቦታቸው ለመመለስ የትራንስፖርት አገልግሎት ማቅረቡን የጠቀሰው የክልሉ መንግሥት ተፈናቃዮቹ ለመሄድ ፈቃደኛ ሳይሆኑ ቀርተዋል ሲል ምላሽ ሰጥቷል። አስቴር ምስጋናው ዝርዝሩን ልካለች።
በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰደናል ይላሉ። ቁጥራቸው 500 የሚጠጉ ከቤንሻንጉል ጉሙዝ ካማሺ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው።
አዎ፣ በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው በቤንሻንጉል ላይ ያሶ ወረዳ እና ያዘጋጁ እነማን ናቸው? ይሄንን ግጭት እንዲፈታ የወረዳው አማራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራው ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ
አባዋራን አስራ ቦታ እንደሄድ ከቤታችን ወጣ ብሎ ሆን ጓደኞች ጋር ሶስቱ ነው ሲሄዱ አሁን ተዛ ተሶስታቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ አንደኛው በመሳሪያ ገብቶ በህቃስ ገብቶ እንደዛው ነው ነፍሱ ተረፈ። የኔን ደግሞ እዛው በመሳሪያ መስተው ደፍተው ያላ ክላቱ የለም በካራ ሆዱ ውስጥ ቀው የለም ሁሉን ተጫውተው እዛው የሆነ ነገር ቻልብሰው ሰጣፈን ስንፈልግ አጥረን እንደገና ወደው ስናገኘው እንደገና ብናየው ውስጥ ቀው የለም ሁሉን ጭርስርስ አለው። ያው ሀዛቱን ቀብረናን ዛቱን አግንተናን እንጂ ውስጥ ቀውን ሄሄ የለም ታለው ጓርገው አገኘውና ተቀበለ።
ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል።
ይሄ ያለው ህብረተሰብ 10-15 ሄክታር ነው ያመረተ። እኛ ገበሬዎች ነው ይሁን ያለው ነጋዴም አለ ባለሀብትም አለ ብዙ ነው ያለው እዛው ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቅ ያለው ባለ ሱቆች እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት ቃ የለ ያንዳንዱ ባለሀብት ያለው ንብረት በሙሉ በእነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤንሻንጉል ሁለት አማራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቻልንም።
ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት።
እስኪ ስምሽ እንግለጽ።
ስንታየው ጋሽ።
ምንድን ነው ያመመሽ? አሞሻል አይደል?
ራሴ።
ስንተኛ ቀንሽ ነው?
ትናንትና ማክሰኞ ለሳምንታችን አፍሉትኛ ሳምንታችን ዘና ነው። እዚህ በረንዳ ላይ ነው ወልቀን ምን ገባባ 3 ሰዓት ነው ምን ወጣ በ11 ሰዓት ነው። ልጆቹን ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበለናል ብለን ነበር የመጣ። እኛ ግን ተቀባይነት የለንም።
ሐኪም ቤት አልሄድሽም?
የለም። ፍርድ ቤት ይመጣል። በራችን በመንገድ ነው የቀረ። ሀብታችን እዛው ነው የቀረ።
በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከሚያመጣው ምግብ ውጪ መንግስት ምንም አይነት ድጋፍ አላደረገልንም ይላል።
መጠለያም አልሰጠንም፣ ምግብ ዋስትና ምንም አልሰጠንም፣ ምንም ነገር የለም። ባዶ ሜዳ ላይ ነው ወርቆ ህዝቡ ነው ይረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው 5 ሳንቲም ያለው ሰው የለም። በባዶ እጅ ነው የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ
ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች ራሳቸውን ያልቻሉ ህፃናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህፃናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየቀዋቸው።
ወደ አካባቢያችሁ ሂዱና የለት ምግብ ድጋፍ እናቀርባለንኛ ለእያንዳንዱ ሰው በወር 15 ኪሎ ግራም እንዴ እናቀርባለን። ይሄ በቂ ላይሆን ይችላል። ያው በአገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሷቸው ሾች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ በርግጥም ሲናገሩ። ከዛ ሄደን በምን እናበስላለን ምንስ መጠለያ ያለን የሚሉ የሚያነሷቸው ሾች አሉ። እሱን ወደ ወረዳው ወደ ዞኑ ሄዱና ድጋፉንኛ እናቀርብ። እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡ አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ። መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ። ከዛ ባለፈ ዩኒቨርሲቲዎች ማህበረሰቡን ባላውቱም ድጋፍ ያረጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው ሂዱ ተብለን ትናንትና ወያየናቸው ማታ አነድም ብለው ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይሄንን ነው። ለዚህ የሚሆን እኛ ቀለብ የገዛነው አለ ወደ 5000 ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት። የፌደራል መንግስት ደግሞ ለተፈናቃዮች እንጠይቅ የለት ምግብ ድጋፍ ይሰጠናል በየዞኖቹ እንልካለን። ስለዚህ ለአሰራርም ለእንት ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይሄን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይሄን አንቀበልም ነው ያሉ።
ከባለፈው ሚያዝያ ወር ጀምሮ ከኦሮሚያና ከቤኒሻንጉል ጉሙዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29000 በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በእያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የአየር ንብረት ለውጥ እያደረሰ ያለውን ጉዳት ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት ነው። ፖላንድ ካቶዊትዘ ከተማ ውስጥ እየተካሄደ ያለው 24ኛው የዓለም የአየር ንብረት ጉባኤ ሐሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርት ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በድህነት ውስጥ ያሉ የአፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውን ገልጸዋል። ዶፍ አዘል ንፋስና ማዕበሎች፣ የበረታ የውሃ እጥረት የሀገሮቹ መከራ መገለጫዎች ናቸው። ሄንሪ ሪጅዌል ከሎንዶን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ከማላዊዋ የችልዋ ሐይቅ አቅራቢያ የሚገኝ የደራ ያሳ ገበያ ስራውን ካቆመ 5 ወራት ተቆጠሩ። ዛሬ በመቶዎች የሚቆጠሩ ያሳ አጥማጅ ጀልባዎች ከደረቀው የሐይቁ ወለል ላይ ቆመው ይታያሉ። የውሃው መጠን ቀድሞውንም ከጊዜ ወደ ጊዜ ከፍና ዝቅ ይላል። እንደ ሳይንስ ጠበብቱ ትንታኔ ግን ወቅት ጠብቆ ይታይ የነበረው የባህር ውሃ መቀነስና የመድረቅ አዝማሚያ እጅግ የገነነና ያልተለመደ እየሆነ መጥቷል። እናም መተዳደሪያቸውን ከሐይቁ በሚያጠምዷቸው አሳዎች ላይ ያደረጉት አሳ አስጋሪዎች ሥራ ፍለጋ ቀያቸውን ጥለው ወደ ሌሎች አካባቢዎች ለመፍለስ እየተገደዱ ነው።
Climate change contributes to the current recession that we are experiencing. Because you can see that
እያየን ላለነው የባህሩ ውሃ በከፍተኛ መጠን መቀነስ የአየር ንብረት ለውጥ አስተዋጽኦ ያደርጋል። እንደ አውሮፓውያን የዘመን አቆጣጠር በ2012 ለምሳሌ ሐይቁ 80% የሚሆነውን የውሃ መጠኑን አጥቶ ነበር። እንደ አውሮፓውያን የዘመን አቆጣጠር በ2013 ተመልሶ ቢሞላም ከቀድሞ ቦታው ግን አልተመለሰም። እናም በየአመቱ ይህን መሰል መራቆት እያየን ነው።
ሶተን ቺዮታ የተፈጥሮ አካባቢና የልማት ባለሙያ ናቸው። እንደ ማላዊ ያሉ በመልማት ላይ ያሉ አገሮች ናቸው የአየር ንብረት ለውጥ ባመጣው ጣጣ ይበልጥ እየተጎዱ ያሉት ይላሉ። በፖላንዱ የአየር ንብረት ጉባኤ እየመከሩ ያሉት የፖሊሲ አርቃቂዎች የውሃ ተራድኦ በሚል መጠሪያ የሚታወቀው ዓለም አቀፍ የበጎ አድራጎት ድርጅት በዓለም ዙሪያ በውሃ እጥረት የሚሰቃዩ አገሮችን ዝርዝር የያዘ አዲስ ሪፖርት ይፋ አድርጓል።
But the fact is that there's people who are living with the impacts of climate change right now
የአየር ንብረት ለውጥ በከሰተው ፈተና ውስጥ ለመኖር የተገደዱ ብዙዎች አሉ። እነኚህንም ፈተናዎች የሚያዩት ለችግሩ ቀዳሚ መንስኤ በሆነው የካርበን ዳይኦክሳይድ መጠን መጨመር ሳይሆን በውሃ እጥረት ነው። ክፋቱ ባለፉት ጥቂት ዓመታት ውስጥ እንዳየነውና ገና ወደፊትም እንደምናየው የውሃ እጥረቱ እየጨመረ መጥቶ ከዚህም የባሰ ችግር ይደቅናል።
የወተር ኤዱ ጆናታን ፋር ናቸው። የአየር ንብረት ለውጥ በተለይ በመልማት ላይ ባሉ አገሮች ላይ የሚያደርሰውን ጉዳት ለመቋቋም ባለጸጋ አገሮች በዓመት $100 ቢሊዮን መዋጮ ለማድረግ ቃል ቢገቡም እንደ ረድኤት ድርጅቱ ወተር ኤድ ግን ቃላቸውን አልጠበቁም። እንደ ሳይንስ ጠበብቱም ገለጣ ወደ ከባቢ አየር የሚለቀቀው የካርቦን ዳይኦክሳይድ መጠን እንደ አውሮፓውያን ዘመን አቆጣጠር በ2030 በ45% መቀነስ በፓሪሱ ስምምነት እንደጸደቀው የዓለም ግለት መጠን ከ1.5 ዲግሪ ሴልሺየስ እንዳያልፍ ይረዳል። ይህ እንዲህ እንዳለም ደቡብ ወረርሽኝና ከፍተኛ የምግብ እጥረትን ተከትሎ እንደሚከሰተው የሰውነት መሟሸሽና ከፍተኛ የፀሐይ ሙቀት የሚያስከትለውን የቆዳ ቃጠሎ የመሳሰሉ ችግሮች በአየር ንብረት መዛባት ሳቢያ ይበልጥ ይባባሳሉ ሲል የዓለም ጤና ድርጅት WHO አስጠንቅቋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የፈረንሳይ ፖሊስ ከተቃውሞ ሰልፈኞች ጋር ተጋጭቷል። ከትናንት በስቲያ ቅዳሜ በሺዎች የሚቆጠሩ ባለቢጫ ሰደርያ የተቃውሞ ሰልፈኞች ለአራተኛ ተከታታይ ቀን አደባባይ ውለው ነበር። የፈረንሳይ ባለሥልጣኖች በሙሉ ሀገሪቱ ወደ 90,000 የሚጠጉ ፖሊሶችን አሰማርተዋል። በብዙ መቶዎች የሚቆጠሩ ሰዎች ታስረዋል። ባለቢጫ ሰደርያ የተቃውሞ ሰልፎች በጎረቤት ቤልጅግና ሆላንድም ተካሂደዋል። ሪፖርተራችን ሊሳ ብራያንት ከፓሪስ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ፈረንሳይ ውስጥ በአገር አቀፍ ደረጃ የሚካሄደው የተቃውሞ ሰልፍ የሚዘወተር ነገር ሆኗል። አንዳንዶቹ ሰላማዊ፣ ሌሎች ግን ባለፈው ሳምንት ከተከሰተው ግጭት ጋር የሚመሳሰሉ ነበሩ። ተጨማሪ ፖሊሶችና ብረት ለበስ ተሽከርካሪዎች መመደባቸው አልቀረም። ፈረንሳውያን በመኪኖቻቸው የሚያስቀምጧቸውን ቢጫ ጃኬቶች ስም የተሰጣቸው ባለቢጫ ሰደርያ የተቃውሞ ሰልፈኞች ባለፈው ሳምንት ድል አግኝተዋል። የፈረንሳይ መንግስት ባለፈው ወር ተቃውሞ ያስነሳውን የነዳጅ ዘይት ቀረጥ የመጨመር እቅዱን ሰርዟል። ነገር ግን የተቃውሞ ሰልፈኞቹ ተጨማሪ ጥያቄ አላቸው። ከተቃውሞ ሰልፈኞቹ አንዱ ኦሊቬ ጎድፋር፣
We can't live with our salaries. We run out of money to live on before the end of every month.
አሁን በመናገኘው ክፍያ ለመኖር አንችልም። እስከ ወርሃዊ ክፍያችን ድረስ አያዝልቀንም። ሰራተኞችና በመካከለኛው መደብ ያሉ ሰዎች ብዙ ገንዘብ ከመያገኙት የበዛ ግብር ነው የሚከፍሉት።
የመስብነት ደረጃ ያላቸው አበይት ቦታዎችና ሱቆች ባለፈው ቅዳሜ ጉዳት ደርሶባቸዋል። ካልፎስ ሳምንት አንስቶ በተካሄደው የተቃውሞ ሰልፍ የደረሰው ውድመት ፓሪስን በሚሊዮኖች ዶላር የሚቆጠር ገንዘብ አስከፍሏል። ምግብ ቤቶች፣ ሆቴሎችና ሱቆች ገበያ አጥተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ተወዳጅነት ከማንኛውም ጊዜ በባሰ ቁልቁል ወርዷል። አንዳንዶቹ የተቃውሞ ሰልፈኞች ከመንግስት ጋር መደራደር ይፈልጋሉ። ሌሎቹ ደግሞ አብዮት እናካሄድ ይላሉ። የተቃውሞው ንቅናቄ ግልጽ የሆነ መሪ የለውም። ተጨባጭ ጥያቄዎችም የሉትም። ህጎ የተባለ ሰልፈኛ የማይሰራ ስርዓትን ነው እየተቃወምን ያለ ነው ይላል።
የማይሰራ ስርዓትን ነው እየተቃወምን ያለ ነው። ይሁንና ይህን እናድርግ ወይም አናድርግ ልል አልችልም። እሱ የኔ ጉዳይ አይደለም። ይህን ማድረግ የሚችሉት ፖለቲከኞቹ ናቸው። አሁን ግን አንድ ነገር መደረግ አለበት። ፈጣን እርምጃ ያስፈልጋል።
ባለቢጫ ሰደርያ የሚል መጠሪያ የተሰጠው ተቃውሞ ህዝባዊ ድጋፍ እንዳለው አሃዞች አመልክተዋል። ኤሌን ዶብኝ የተባሉ ተመልካች ስጋታቸውን እረዳሉ ይላሉ።
ሆኖም ማዳጋስካር ባለ ስራም ስለምሳተፍ ሰዎች በምን አይነት ኑሮ እንደሚገኙ አውቃለሁ። ከዛ ጋር ሲነጻጸርም ፈረንሳውያኖቹ ትንሽ ቀብጠዋል እላለሁ።
በሌላ በኩል ደግሞ በብዙ ሺዎች የሚቆጠሩ ፈረንሳውያን ባለፈው ቅዳሜ ለየት ባለ ሰልፍ ተሳትፈዋል። የአየር ንብረት ለውጥን ለመታገል ተጨማሪ እርምጃ እንዲወሰድ በመጠየቅ በአገር አቀፍ ደረጃ ሰልፍ አካሂደዋል። በአንዳንድ ቦታዎች ባለቢጫ ሰደርያ ሰልፈኞችም ተቀላቅለዋቸዋል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ሃሎ የአሜሪካ ድምጽ አዘጋጆች እንደምናችሁ ደህና ናችሁ ወይ? ይሄ የኢትዮጵያ ትረስት ፈንድ የቦርድ አባሎች ያነጋግራችሁ ባደረጉት ስብሰባ ላይ ተገኝታችሁ አንድ ዝግጅት አቅርባችሁ ነበር። እጅግ በጣም ቆንጆ ነው። በእውነት የአሜሪካ ድምጽ አዘጋጆች የሚያስመሰግናችሁ ነው። ማለት የምፈልገው ነገር ምንድነው? ለተሰጠው ገንዘብ ኦንላይንም ሆነ በምን ላይ ደረሰኝ ማንድ ነገር አያሳይ። በእንደዛ ያለ ነገር ቢኖር ጥሩ ነው። እንዲደርሶናል ብሎ ሰው ኢሜል ትሩ ስለሚሰጥ በዛ ቢላክ በጣም ቆንጆ ነው። ምክንያቱም ሰው እምነት ይኖረዋል። ሌላው ነገር እንግዲህ ወንዱም ሚስተር ፊሱ ሴቱ መቀደሱ እየዳበሰ ነው። ሁላችንም በዛ ነገር ላይ እንጥራለን እንሰራለን። ከፍ እንዲል እንዲበዛ እናደርጋለን። እናንተም የምታደርጉት ድጋፍ እጅግ በጣም የሚመሰገን ነው። እናመሰግናችኋለን። እባካችሁ በተቻለ መጠን ለከፈሉ ሰዎች መድረሱን ማረጋገጫ አንድ አይነት ዘዴ ሊፈለግ እስካሁን የተደረገ ነገር ስለሌለ ከሚሶታ ኃይሉ ጉሙ ነኝ። አመሰግናለሁ። ደህና ሁኑልኝ።
ሄሎ ቪኦኤ እንደምን አደራችሁ? አይናችንም ጆሮአችንም ሆናችሁ የምታገለግሉን ሬዲዮ ጣቢያ በመሆናችሁ በጣም እናመሰግናለን። ሰሞኑን ግን በተለይ ዶክተር አብይ ሰሜን አሜሪካ ጎብኝቶ ከተመለሰበት ጊዜ ጀምሮ የአማርኛ ፕሮግራም ስርጭት በጣም አይደርሰንም እና ብዙውን አንሰማውም። በተጨማሪ ደግሞ አሁን DW ከኤፍኤም 107.8 ጋራ ባደረገው ግንኙነት ፕሮግራሙን ያሰማናል። እናንተስ እንደዚህ ብታደርጉልን ሸገራው ሙዚቃ ከሚጋብዘን እናንተም ፕሮግራም ቢያቀርብልን የተሻለ ነው። ሌላው ደግሞ ህዋት በአሁኑ ጊዜ በመንግስት ስር ያለ መንግስት አድርጎ ራሱ ፈስና ይገኛል። ሰልፍም እያደረገ ደግሞ ህገ መንግስት ይከበር ይላል። መቼ የሚያውቀውን ህገ መንግስት ነው? ህገ መንግስቱን እኮ ሲረግጥበት ሲጨቆንበት የቆየው ነው። እና ትንቁ ችግራችን ሁሉ ምንጭ ደግሞ ፌዴራል መንግስቱ የሚያወጣው ህግና ደንብ የትም ቦታ ተፈጻሚ እንዲሆን አለመደረጉ ችግራችንን እያስፋፋ ነውና የሀገራችንን ህልውና ክፉ አደጋ ላይ ጥሎታል ወይም አድርሶታል። እና በጣም እናመሰግናለን። እግዚአብሔር ይስጥልን። ሰላም ዋሉ።
ለተሳትፏችሁ እናመሰግናለን። ክቡራትና ክቡራን ጻፉ፣ ደውሉ። ስርጭቶቻችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን ዌብሳይታችን amharic.voanews.com ነው። በእጅ ስልክ ማዳመጥ ለምትፈልጉ ደግሞ horn.voa.mobi ተጠቀሙ። በፌስቡክና በትዊተርም VOA Amharic ብላችሁ ተከተሉን፣ ተሳተፉ።
አድማጮች በ19 እና በ5 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው የምታደምጡት። ቀደም ሲል ያስተዋወቅነው ዜና ተቀናብሮ ደርሶናል። ወደዚያ እናልፋለን።
ክቡራትና ክቡራን አድማጮች እሱን ከማድረሳችን በፊት ወደ ስፖርት ዘገባ እንለፍ። ሳምንታዊው ስፖርት በሰሎሞን ክፍሌና በጽዮን ገዛኝ ሲሆን መስቀል
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በሲንጋፖሩ ማራቶን የኬንያ አትሌቶች ታሪክ ሰሩ። በወንዶቹ ከአንደኛ እስከ 17ኛ፣ በሴቶቹ ከአንደኛ እስከ 5ኛ ተከታትለው በመግባት ዓለምን አስደንቀዋል። የእግር ኳስና የሌሎች ስፖርት ዜናዎችም አሉን። አብራችሁን ቆዩ። በትላንቱ ዓለም አቀፍ የሲንጋፖር ማራቶን በወንዶቹም በሴቶቹም ፖዲየሙን ሞልተው የታዩት ጠንካሮቹ የኬንያ አትሌቶች ናቸው። 50,000 ሯጮች ተሳትፈውበታል። ኬንያውያኑ በሁለቱም ጾታ ፖዲየሙን መሙላት ብቻ ሳይሆን በታሪክ ለመጀመሪያ ጊዜ በወንዶቹ ከአንደኛ እስከ 17ኛ ያለውን ስፍራም ተከታትሎ በመግባት አሸንፈዋል። ለመሆኑ ኬንያ በጠቅላላው ስንት ብታሰልፍ ነው 2 ደርዘን ግድም የሚሆኑ ሯጮቿ በዚህ ቁጥር ያሸነፉት? ጆሹዋ ኪፕኮሪር ነው በ2 ሰዓት 12 ደቂቃ ከ12 ሴኮንድ በአንደኝነት ያጠናቀቀው። ፌሊክስ ኪርዋና አንድሩ ኪፕታይ ሁለተኛና ሶስተኛ ሆነዋል። በሴቶቹ ስቴላ ባርሶሲዮንና ጄን ጃላጋትን በሁለተኛና ሶስተኛነት አስከትላ ቀድማ የጨረሰችው ደግሞ የ38 ዓመት ዕድሜ ያላት ፕሪስካ ቼሮኖ ናት። ጊዜዋ 2:32:22 ነው። ኪፕኮሪርና ቼሮኖ እያንዳንዳቸው 50 ሺህ አሜሪካ ዶላር ወይም 5.1 ሚሊዮን የኬንያ ሺሊንግ ሽልማት ተሰጥቷቸዋል። አድማጮች፣ በቻይናም ሴታማና ጓንዡ የማራቶን ሩጫ ውድድሮች ተካሂደዋል። በትናንትናው ዕለት በጓንዡ በወንዶቹ የሞሮኮ መሐመድ ዚያኒ፣ በሴቶቹ ትዕግስት ግርማ ከኢትዮጵያ አሸንፈዋል። በሴታማ ደግሞ የሴቶቹን ተከታትሎ በመግባት የአንደኛና ሁለተኛነቱን ስፍራ የወሰዱት ለባህሬን የሚሮጡት ኢትዮጵያውያቱ ደሊላ ጎሳና ሽታዬ እሸቴ ናቸው። ሲልቪያ ኪቤት ከኬንያ ሶስተኛው። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛን ጽዮን መስቀል ወደ አዘጋጀው ዘገባ እናልፋለን። መቀጠል ትችላለህ ገዛን።
በሀገር ውስጥ የእግር ኳስ ዜና ጀምራለሁ። የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች በሳምንቱ መጨረሻ ተካሂደዋል። ባለፈው አርብ ሲዳማ ቡና ቅዱስ ጊዮርጊስን 2-1 በረታበት ጨዋታም የዕለቱ ኮከብ ሆኖ የዋለው አዲስ ግዳይና ጓደኛው ጫላ ተሸታ ለሲዳማ ቡና ጎሎቹን አግብተዋል። በዚህ ዓመት ከደደቢት ወደ ጊዮርጊስ የተዛወረው አቤል ያለው ጊዮርጊስን በባዶ ከመሸነፍ የዳነባትን ግብ አስቆጥሯል። ደቡብ ፖሊስ በሜዳው በፋሲል ከተማ 1-0 ተሸንፏል። ሐዋሳ ከተማም አዳማ ከተማን 2-0 በማሸነፍ ፕሪሚየር ሊጉን መምራት ጀምሯል። እዚህ አዲስ አበባ ላይ ኢትዮጵያ ቡና 1-0 ሲመራ ቆይቶ በመጨረሻ ስለገባበት ከወላይታ ድቻ ጋር አንዳቻ ተለያይተዋል። አልሐሰን ካሉሻ ለቡና፣ ኢዮ ባለማየሁ ደግሞ ለወላይታ ድቻ ግቦቹን አስመዝግበዋል። ሌሎች ጨዋታዎችም ተካሂደዋል። ከአምስት ጨዋታ 10 ነጥብ የሰበሰበው ሐዋሳ ከነማ መሪነቱን ይዟል። ኢትዮጵያ ቡናና ሲዳማ ቡናም በእኩል 8 ነጥብ በግብ ተበላልጠው ሁለተኛና ሶስተኛ ሆነው ሐዋሳ ከነማን ተከትለውታል። ወደ ባህር ማዶ ስንሸጋገር መላውን ዓለም ሲያነጋግር የሰነበተው የአርጀንቲና 2 ክለቦች ሪቨር ፕሌት እና ቦካ ጁኒየርስ የላቲን አሜሪካ እግር ኳስ ፌዴሬሽን የክለቦች ሁለተኛ የፍጻሜ ጨዋታ ከሀገራቸው 6000 ማይልስ ርቆ ተጫውተዋል። በከረረ ባላንጣነታቸው የሚታወቁት እነዚሁ የአርጀንቲና ክለቦች በስፔን ማድሪድ ከተማ ሳንቲያጎ በርናባው ስቴዲየም ተጫውተው በሪቨር ፕሌት 3-1 አሸናፊነት ተጠናቆ ሪቨር ፕሌት ለአራተኛ ጊዜ የአህጉሩን የ2018 የሊበርታዶሬስ ዋንጫ አንስቷል። 70,000 ተመልካችና የላቲን አሜሪካና የአውሮፓ እግር ኳስ ፌዴሬሽን ማህበራት ኃላፊዎች በተገኙበት የተካሄደው የሁለቱ ቡድኖች የ90 ደቂቃ ጨዋታቸው በፈጣን እንቅስቃሴና አልፎ አልፎ በሚታዩ የተጫዋቾች ግጭት ተቋጭቷል። ቀድሞ አግብቶ ለረፍት የወጡት በቦካ ጁኒየርስ 1-0 መሪነት ሲሆን በ67ኛው ደቂቃ እጅግ በአስደናቂና ፈጣን ቅብብል ሊቨርፑሎች አቻ ሆነው ባቻ ውጤት መደበኛው ሰዓት ተጠናቋል። በተጨማሪው 92ኛው ደቂቃ የቦካ ጁኒየርስ አማካይ በሰራው ጥፋት ከሜዳ ከተወገደ ወዲህም ሪቨር ፕሌቶች እድሉን ተጠቅመውበታል። ጆዋን ኮንቴሮና ጎሜዝ ማርቲንስ በተጨማሪው ሰዓት አግብተው በሪቨር ፕሌት 5-3 አጠቃላይ ውጤት ተጠናቋል። በ58 ዓመት የሊበርታዶሬስ ዋንጫ ታሪክ ቦካ ጁኒየርስ 6 ጊዜ ሲያነሳ ሪቨር ፕሌት የትናንቱን ለአራተኛ ጊዜ መሆኑ ነው። ሌላው የአርጀንቲና ክለብ ኢንዲፔንደንቴ ይህን አህጉራዊ ዋንጫ 7 ጊዜ አንስቷል። የውድድሩ የክብር እንግዳ ሆነው እንዲመለከቱ የተጋበዙት ሊዮኔል ሜሲና ክርስቲያኖ ሮናልዶ ሲሆኑ ክርስቲያኖ ሮናልዶ አልተገኘም። ቅዳሜ ምሽት ደግሞ የላቀ ብቃቱን ሲያሳይ ላመሸው ሊዮኔል ሜሲ የሁለቱም ቡድኖች ተጫዋቾች አክብሮታቸውን ለሜሲ ገልጸውለታል። በሌላ የእግር ኳስ ዜና የስፔን ላሊጋ 15ኛ ሳምንት ጨዋታው ላይ ደርሷል። በተጠባቂው ኤስፓኞልና ባርሴሎና ጨዋታ በባርሴሎና 4-0 አሸናፊነት ተጠናቋል። ሊዮኔል ሜሲ በራሱ ላይ የተሰራ ጥፋት የተሰጠውን ሁለት የቅጣት ምቶች በሚያስደንቅ ሁኔታ ሁለት ግቦችን አስቆጥሯል። ኦስማን ደምቤሌና ሱዋሬስ ላስቆጠሯቸው ተጨማሪ ሁለት ጎሎች ከሜሲ ተአምረኛ እግሮች የተገኙ ናቸው። ቫሌንሲያ ከሲቪያ 1-1 አቻ ሲወጡ አትሌቲኮ ማድሪድ አራቬዝን 3-1 ሪያል ማድሪድ ሁስካን 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና ሳምንት የተነጠቀውን የመሪነት ደረጃ አስመዝግቧል። በ31 ነጥብ እየመራም ነው። ከአትሌቲኮ ማድሪድ እና ሲቪያም በእኩል 28 ነጥብ በግብ ተበላልጠው ሁለተኛና ሶስተኛ ናቸው። ሊዮኔል ሜሲ ከባርሴሎና፣ ክርስቲያን ስቱዋኒ ከጂሮና በእኩል 11 ጎል ኮከብ ጎል አግቢነቱን በጋራ ይዘውታል።
ገዛኸኝ ጽዮን መስቀል ነበር። አመሰግናለሁ። ከአዲስ አበባ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
እኔም አመሰግናለሁ ሰሎሞን፣ አንተንም እዚሁ አጠገብ ያለኸውን። ክቡራትና ክቡራን፣ አሁን ወደ ተከታዩ ዘገባችን እናልፋለን። ቀደም ሲል ያስተዋወቅ ነው የሶማሊያ ዜና ይሆናል።
በሶማሊያው የተወካዮች ምክር ቤት አፈ ጉባኤና በፕሬዝደንቱ መካከል የተቀሰቀሰው አዲስ ንትርክ ሀገሪቱን ወደ ሌላ ፖለቲካዊ ቀውስ እንዳያስገባት ስጋት መፍጠሩ ተገለጸ። የንትርኩ መነሻ የሆነው ሶማሊያ ከኢትዮጵያና ከኤርትራ ጋር በቅርቡ ያደረገችው የሶስትዮሽ ስምምነት መሆኑም ታውቋል። ሞሐመድ ኦላድ ያጠናቀረው ዘገባ አለ፣ አዲሱ አበበ ያቀርበዋል።
በሳምንቱ ማብቂያ ላይ ነው የፕሬዝዳንት ሞሐመድ አብዱላሂ ፎርማጆ ተቀናቃኞች የፕሬዝዳንቱ ያለመከሰስ መብት እንዲነሳ የሚጠይቅ ደብዳቤ ለአፈጉባኤ ያቀረቡት። ይህን ያቀረቡት የምክር ቤት አባሎች ፕሬዝዳንቱ ኢትዮጵያና ኤርትራን ጨምሮ ከሌሎች አገሮች ጋር በሚስጥር ስምምነት አድርገዋል ነው። ኤርትራ ዋና ከተማ አስመራና ሰሜን ኢትዮጵያ ጎንደር ከተማ ባለፉት መስከረም፣ ጥቅምትና ህዳር ላይ የተካሄዱትን ስብሰባዎች ተከትሎ በአንድ ወቅት የግንኙነቱን የነበራቸው ሶስቱ አገሮች ምስጢራዊ የኢኮኖሚና የምጣኔ ሀብት ትብብር ስምምነት መፈራረማቸውን ገልጠዋል። የፕሬዝዳንቱ ተቀናቃኝ የሆኑ የምክር ቤት አባላት በቀረቡት በዚሁ የፕሬዝዳንቱ ያለመከሰስ መብት ይነሳ ጥያቄያቸው ምስጢራዊ ስምምነቱ ኢትዮጵያ የሶማሊያን ወደብ እንደምትጠቀም የሚያደርግ ሰነድ ግልጽ ያልሆነ የአገሪቱንም ሉዓላዊነት አደጋ ላይ የሚጥል ነው ይላሉ። ፕሬዚዳንቱ ይህን ከመንግስቱ ውጪ ከኢትዮጵያና ከኤርትራ ጋር ምስጢራዊ ስምምነት በመፈራረም የፈጸሙትን ስህተት እንዲያርሙ ጊዜ ብንሰጣቸውም ለማረም ፈቃደኛ እንዳልሆኑ የሚገልጡት የምክር ቤት አባሎቹ ከአሁን ወዲያ ግን ከስልጣን ተገልለው ሲያበቁ ያለመከሰስ መብታቸው እንዲነሳ መጠየቂያ ጊዜው ነው ይላሉ። በመንግስታዊ ባለስልጣናት ገለጣ መሰረት ይህ በፕሬዚዳንቱና በምክር ቤት አባላቱ መካከል ሲካሄድ የቆየ ውዝግብ ከሁለት ወራ በላይ አስቆጥሯል። ከዚያ በኋላ ነው አፈጉባኤው መሐመድ ሙርሳል አብዱራህማን በፕሬዝዳንቱ ላይ የተጻፈ የቅሬታ ደብዳቤ ደርሶኛል ሲሉ ትናንት እሁድ ይፋ ያደረጉት። ይሁንና ወዲያውኑ ተቀዳሚው ምክትል አፈጉባኤ በፕሬዝዳንቱ ላይ የቀረበውን የተቃውሞና ያለመከሰስ መብታቸው ተነስቶ ክስ ሲመሰረትባቸው የሚለውን ደብዳቤ ሕገ መንግስታዊ አይደለም በሚል የተቃወሙት። አፈጉባኤው አብዱራህማን በመሰረቱ ይህን ቅሬታ በመቀበላቸው በራሱ ስህተት ነው ያሉት ምክትል አፈጉባኤ አብዱላሂ ሙዴ ገና ጉዳዩን ስናነሳባቸው ቁጣ ቁጣ ይላቸው ነበር፣ ለምን እንደተቆጡም አልገባንም ይላሉ። አክለውም ሲጀመር አገራችን ይህን አይነት የኢምፒችመንት ማለት ፕሬዝዳንቱን ከስልጣን በማግለል ያለመከሰስ መብትን ሽሮ ክስ እንዲመሰረት የሚያደርግ ሕግ የላትም። እናም አገሪቱ ይህን የሚመለከት ፍርድ ቤት እስከሚኖራት ክሱ ተቀባይነት የለውም፣ ሊመሰረትም አይችልም ይላሉ። ይህ ቅሬታ ይፋ ከሆነ ወዲህ ሞቃዲሾ ውስጥ የሚገኘው የቪኦኤ ዘጋቢ በዛሬው ቀን እንዳመለከተው የቀረበውን ጥያቄ በመደገፍም በመቃወምም አነስተኛ ሰልፎች ተካሂደዋል። እስካሁን ከፕሬዝዳንቱም ሆነ ከጠቅላይ ሚኒስትሩ የተሰማ ነገር የለም። ከፕሬዝዳንቱ ተቃዋሚ ምክር ቤት አባላት ቅሬታ እንደደረሳቸው ትናንት ከተናገሩት አፈ ጉባኤም እንዲሁ የተሰማ ነገር የለም። እርምጃውን ለመውሰድ የተያዘው ውጥን ምንም እንኳን ፕሬዝዳንቱ ከኢትዮጵያና ከኤርትራ ጋር የደረሱትን ስምምነት መሰረት ቢያደርግም ተንታኞች ግን ሌሎች በርካታ ምክንያቶች አሉ ነው የሚሉት። በደቡብ ምዕራብ የሶማሊያ ግዛት በሚካሄደው ፕሬዝዳንታዊ ምርጫ ዙሪያ ከአፈ ጉባኤ ጋር የተነሳው ውዝግብ በፌደራሉ መንግስትና በግዛቶች መካከል ያልተፈታ ውዝግብ ብሎም የውጭ ኃይሎች ጣልቃ ገብነት አሁን ለሚታየው ምስቅልቅል ምክንያቶች ናቸው ይላሉ የሞቃዲሾ ዩኒቨርሲቲ ፕሮፌሰር ሊቦን ኢሴ። ሌሎች ስማቸው እንዳይገለጥ የጠየቁ የመንግስት ባለስልጣናት በበኩላቸው ዋናው የውዝግቡ መንስኤ በደቡብ ምዕራብ ግዛት ምርጫው ሳቢያ በአፈ ጉባኤውና በሌሎች የመንግስት ባለስልጣናት መካከል የተፈጠረው ልዩነት ነው ይላሉ። አንድ ሌላ የመንግስት ባለስልጣን ደግሞ የደቡብ ምዕራብ ግዛት ድጋፍ ያላቸው አፈ ጉባኤ መንግስት የግዛታቸውን የፖለቲካ መሪነት ስልጣን እንዲሰጣቸው ነው የሚሹት። መንግስት በበኩሉ የራሱን ፈቃድ ማስጠበቅ የሚያስችለው አሰራር እንዲኖር ይፈልጋል ሲሉ ያስረዳሉ። አንድ ጥሩ ምሳሌ የአልሻባብ ሁለተኛ ሰው ሙክታር ሮቦ ለደቡብ ምዕራብ ግዛት ፕሬዝዳንትነት በእጩነት የቀረቡበት ነው። የሶማሊ ፌደራል መንግስት በበኩሉ ሮቦ በግዛቲቱ ምርጫ ብቁና ተቀባይነት ኖሮት ለምርጫ መቅረብ እንዳይችል የሚያደርጉ እርምጃዎችን ወስዷል። ይሁን እንጂ አፈጉባኤውና ቁጥራቸው በርከት ያሉ የሸንጎ አባላት እንዲሁም ፖለቲከኞች ግን የአልሻባቡ ሰው እንዲወዳደሩ ይፈልጋሉ እንደ ምንጮች ገለጠ። ምንም እንኳን ዩናይትድ ስቴትስ ሮቦ ያሉበትን ላመላከተ ወይም ይዞ ለቀረበ የመደበውን የ5 ሚሊዮን ዶላር ጉርሻ ብታነሳም የሶማሊያ ባለስልጣናት ግን ሮቦ አሁንም በዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀብ ከተጣለባቸው ግለሰቦች አንዱ በመሆናቸውና ይህም ሰውዬ ነጻ የሆኑ ዘንድ ለሶማሊያ መንግስት ወደፊት ዓለም አቀፍ ማህበረሰብ ጋር ገና ድርድር እንዲጠብቀው የሚያደርግ በመሆኑ በምርጫ መወዳደር የለበትም ባይ ናቸው። ኢሴ ታዲያ እንዲህ ያለው ጥንስስ እንቅፋት ከመደንቀርና በሀገሪቱ ተቋማት ውስጥም አላስፈላጊ የፖለቲካ ግጭቶችን ከመቀስቀስ ያለፈ የፈየዱት ነገር የለም ይላሉ።
አዲሱ አበበ ለዘገባው እናመሰግናለን። አፍሪካ ነክ ርዕሶች ቀጣዩ ቅንብር ነው።
ሰሜን ኬንያ በሚገኘው ካኩማ የስደተኞች መጠለያ ሰፈር ከፀሐይ ብርሃን የሚመረት የኤሌክትሪክ ኃይል የሰውን ኑሮ እየለወጠ ነው። የፀሐይ ኃይል መሰብሰቢያ ሰሌዳዎች በፈጣን ሁኔታ እያደጉ ያሉ የታዳሽ ኢነርጂ ምንጮች መሆናቸውን ሪፖርተራችን መሐመድ ዩሱፍ ከካኩማ ኬንያ ዘግቧል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች።
ጆሮም ቡሳካ ከኮንጎ ዲሞክራሲያዊ ሪፑብሊክ ተሰደው ሰሜን ኬንያ ውስጥ በሚገኘው የስደተኞች ሰፈር መጠጊያ አግኝቶ የአንድ የፀጉር ማስተካከያ ሱቅ ባለቤት ለመሆን በቅቷል። ቡሳካ በተሰማራበት ቦታ ለመስራት ያስቻለው ከፀሐይ የሚገኝ የኤሌክትሪክ ኃይል ነው።
ስራዬን ወደዋለሁ። ሆኖም ካለ መብራት ኃይል ለመስራት አይቻልም ነበር። ካኩማ ውስጥ ታዲያ የፀሐይ ኃይል ባይኖር ኖሮ የኤሌክትሪክ ኃይል ሊኖር አይችልም ነበር።
ከሰሃራ በመለስ ከሚኖሩት እያንዳንዳቸው 10 ሰዎች 6ቱ የኤሌክትሪክ መብራት ኃይል አቅርቦት የላቸውም። በገጠሮች ደግሞ የባሰ መሆኑን የዓለም ባንክ አሃዞች ያመለክታሉ። አሁን ግን ዓለም አቀፍ የኤነርጂ አገልግሎት እንደሚለው ሁኔታዎች እየተለወጡ ነው። የኤሌክትሪክ ኃይል ለማግኘት የፀሐይ ፓነሎችን መጠቀም ከማናቸውም የታዳሽ ኤነርጂ ምንጮች ተጠቃሎ በበለጠ የፀሐዩ በፍጥነት እንዲያድግ ይጠበቃል። ንጹህ አስተማማኝና ተመጣጣኝ ዋጋ የሚጠይቅ የኤሌክትሪክ ኃይል ለብዙ ስደተኞች በር ከፍቷል። አምሽቶ ለመስራትና ለማጥናት እንዲሁም የንግድ መደብር ለመክፈት እድል ከፍቶላቸዋል። የተንቀሳቃሽ ስልክ ኤነርጂ የሚሞላበት ሱቅ ባለቤት የሆኑት ጆዜፍ ኳል ያብራራሉ።
ቻርጀር ገዝቼ የእጅ ስልኮችን በ10 ሺሊንግ መሙላት ብጀምር ብዙ ሰዎች ይመጡና ስልካቸውን በመሙላት ገንዘብ አገኛለሁ የሚል ሐሳብ መጣልኝ። ማህበረሰቡ የኤሌክትሪክ ኃይል ተደራሽነት የሌለው መሆኑን እሳቤ ውስጥ በማስገባት ነው ሐሳቡ የመጣልኝ።
የካኩማ ፕሬዚደንት ዴቪድ ማአና ደግሞ በቤታቸው የፀሐይ ኤነርጂ ማስገባታቸው እንደጠቀማቸው ገልጸዋል።
በመኖሪያ ቤቴ የፀሐይ ኤነርጂ ካስገባው ወዲህ በቤተሰቤ ብዙ ለውጥ አይቻለሁ። ልጆቼ ማጥናት ይችላሉ። የእጅ ስልካችንና ሬዲዮውን ለመሙላት ርቀት መሄድ አይኖርብንም። አሁን ሁሉንም ነገር ቤታችን ሆነን ነው የምናደርገው።
ከአስር ዓመታት በፊት የተመሰረተው ቦክስ የተባለው የብሪታንያ የግሪድ ኃይል ኩባንያ 150 ሺህ የሚሆን በፀሐይ የሚሰራ የቤት ኤነርጂ መሳሪያ ሸጧል። እንዲህ አይነቱ መሳሪያ የኤሌክትሪክ መብራት የሌላቸው ደንበኞች የቤቶቻቸውን መብራትንና አነስተኛ ዕቃዎችን በኤነርጂ ለማንቀሳቀስ ያስችላቸዋል።
As a business that is investing on solar energy.
በሶላር ወይም በፀሐይ ኤነርጂ ንግድ ላይ የተመሰረተን በመሆናችን ከኩማን እንደ ገበያ መሰረት አድርገን እናያለን። ምክንያቱም እዚህ የኤሌክትሪክ መብራት የለም። የፀሐይ ኤነርጂ ኩባንያዎች የሉም። መብራት ኃይል የሚያስፈልጋቸው ብዙ ሰዎች ደግሞ አሉ።
140 ሺህ የሚሆኑ ስደተኞች በካኩማ የስደተኞች ሰፈር ተጠለው ይገኛሉ። ካኩማ የተመሰረተው እንደ አውሮፓ አቆጣጠር በ1992 ዓ.ም ምረስ ሲሆን የሱዳን ስደተኞችን ለመቀበል ነበር አላማው። አሁን ግን ሰፍቶ የኢትዮጵያ፣ የኤርትራ፣ የሶማሊያ፣ የብሩንዲ፣ የኮንጎ ዲሞክራሲያዊ ሪፑብሊክ፣ የኡጋንዳና የሩዋንዳ ስደተኞችን የሚያስተናግድ ትልቅ የስደተኞች ሰፈር ሆኗል። ካኩማ የስደተኞች ሰፈር በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ተወካይ ነው የሚተዳደረው። የዓለም የምግብ ድርጅትን፣ ዓለም አቀፍ የፍልሰት ድርጅትን፣ ዓለም አቀፍ የመድህን ኮሚቴን የመሳሰሉት በርካታ የረድኤት ድርጅቶች ከተባበሩት መንግስታት ድርጅት የስደተኞች አገልግሎት ጋር በመተባበር ስደተኞች እንደሚረዱ ይታወቃል። በካኩማ ያለው የስደተኞች ኑሮ ቀላል እንዳልሆነ ተገልጿል። ስደተኞቹ ራሳቸውን ለመርዳት የሚያስችላቸው ብዙም እድል የለም። ከፍተኛ የሐሩር ሁኔታ፣ በኃይለኛ ነፋስ ምክንያት የሚነሳ የአፈር ማዕበል፣ የወባ በሽታ እንደሚፈራረቅበት ተዘግቧል። በካኩማ የስደተኞች ሰፈር የተጠለሉ ስደተኞች በሀገሪቱ እንደ ልባቸው ለመንቀሳቀስ አይችሉም። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና ከኬንያ መንግስት ፈቃድ ያስፈልጋቸዋል።
አድማጮች፣ እዚህ ገደማ የፕሮግራም ማሳሰቢያ አለን። ለጥያቄው መልስ ኢትዮጵያ የዲሞክራሲ ለውጥ መጀመሯን ብትገልጽም በውስጥ ያለመረጋጋት ተጋርጦባታል። በአሁን ወቅት በርስ በርስ ግጭት ከፍተኛ ቁጥር ያለው ሰው ተፈናቅሏል። ብዙ ሕይወትና ንብረትም እየጠፋ ነው። የሕግ የበላይነት ጠያቂ ሰልፎች በተደጋጋሚ በየቦታውም እየተደረጉ ነው። ኢትዮጵያ የጀመረችውን የለውጥ ጎዳናና የገጠማትን ችግሮች የሚገመግሙ የመፍትሄ ሐሳብ የሚያቀርቡ ምሁራንን ለጥያቄው መልስ ጋብዘናል። ጥያቄዎቻችሁን ላኩልን።
ከዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለ ማርያም፣ ቀድሞ የኢትዮጵያ ዲፕሎማትና የሕግ ባለሙያ የነበሩት ዶክተር ብርሃነ መስቀል አበበ ሰኝን፣ እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር አቶ አመሃ መኮንን የፊታችን ሐሙስ ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በኢሜይል horn@voanews.com በስልክ ቁጥራችን 2022059942 የውስጥ መስመር 14 አድርሱን። በፌስቡክ ገጻችን ላይ @voaamharic ላይም አስፍሩ። ጥያቄዎቻችሁ ከፊታችን ሐሙስ በፊት ይድረሱን። ለጥያቄው መልስ
አድማጮች፣ በመጨረሻ የጤና ፕሮግራም ይከተላል።
ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የተለያዩ የኢትዮጵያ ማህበረሰብ ዝግጅቶች እየተዘወተሩበት መጥተዋል። ከመሰል ዝግጅቶች መካከል በቅርቡ የሁለገብ የጤና አገልግሎት ግብረሰናይ ስራዎች ማስተዋወቂያ በተካሄደበት ስነ ስርዓት ላይ ተገኝቼ ነበረ። ሰፊ ስነ ስርዓት ነበረ። መስራችና ግብረሰናይቱን ሐኪም አነጋግሬያለሁ።
እኔ ሊሻን ካሳባላለሁ፣ ሐኪም ነኝ። በቨርጂኒያ በአሌክዛንድሪያ ከተማ የሕክምና አገልግሎት ከፍተናል። ሁለገብ ጤና አገልግሎት የሚል ክሊኒክ ጀምረን የነጻ አገልግሎት ነው እኛ የምንሰጠው፣ ሰራተኞቹ ማለት ነው። ለኢትዮጵያውያን፣ ለኤርትራውያን እና አንዳንድ አፍሪካንስ ይመጣሉ። በተለይ ኢንሹራንስ ለሌላቸው ወደ አሜሪካን ሀገር መጥተው ልጆቻቸውን ሲጠይቁ ሕክምና የሚፈልጉ ወላጆችና ቤተሰቦች እኛ እንረዳቸዋለን ማለት ነው።
የጤና ሽፋን ስለሌላቸው በዛ ምክንያት ነው። ስለዚህ ይሄኛው ነገር እንደሚያስፈልግ ስለገባኝ የኢትዮጵያ አገሬ በነጻ ያስተማረችኝ ስለሆነ ይሄንን ደግሞ በዚህ ምላሽ ልከፍል ስለፈለኩ ነው። በዚህ የተነሳ ሁለት ቀን በሳምንት የህክምና አገልግሎት በነጻ እኛ በበጎ ፈቃድ እየሰጠን ያለ ነው። የሚመጡት ታካሚዎች ደግሞ ትንሽ ክፍያ ይከፍላሉ ለተናንሽ ወጪዎች ማለት ነው። 90% የበጎ ፈቃድ ወይም ቮለንቲር የሚሰሩ ናቸው። አሁን ብዙም ያስፈልገን ሐኪሞች ያስፈልጉናል፣ ነርሶች ያስፈልጉናል። ነገሩን ወደ 3-4 ቀን ለማምጣት ስለፈለግን ነው። እና አዌርነስ በሚል ፕሮግራም እናዘጋጃለን በየ3 ወሩ አንድ ጊዜ አረግ ማስተዋወቂያ መድረክ ነው ይሄ። እና በተለይ ሰዎች ጤና ማለት የበሽታም አለመኖር ብቻ ሳይሆን የአካል የአምሮዊ የግንኙነት ሚዛናዊ ህይወት መመላለስ ማለት ነው ጤና ማለት። በዛ ምክንያት ሰዎች በሽታ ብቻ ስለሌላቸው ጤነኛ ናቸው ማለት አልችልም። በአምሮአቸው ጭንቀት ኖሯቸው ትራማ የስሜት ስብራት ኖሯቸው ያ በደም ብዛት ሊያሳይ ይችላል፣ በስኳር ሊመጣ ይችላል ሊያሳይ ይችላል። ያ ግን የመጀመሪያው ሩት ኮዝ የስሩ እና በዛ ምክንያት ያንን ክሊኒክ ጤና ማገልግሎት ጀምረናል።
መቼ ጀምራችሁ?
በ2012 ጀምረናል። ለአሁን 7ኛ አመታችን ያከበርን ነው። አሁን ያለው እኔ ብቻ ነኝ ሐኪም እና ሌላ አንድ ነርስ ፕራክቲሽነር ለመቅጠር ስለፈለግን ነው ይሄን ፈንድሬዚንግ ማሰባሰቢያ ያደረግነው 3 ቀን ለማድረግ ብለን ነው። እና በዛ ላይ
ብቻ ሐኪሞች በበጎ ፈቃድ ማገልገል የሚፈልጉ ምንስራውዋቸው
አሉ። ግን በጣም ከባድ ነው። እሺ ይሉኛል፣ ግን እውነተኛውን ነገር እስኪ መቼ ነው የምትመጡት ሲባል መምጣት ያቀታቸዋልና የውሳኔ ነገር ነው እንጂ ማንም ሰው ማረግ እንደማይችል ገባኝ። ጥሪ አርጌ ስለያዝኩት ነው። ይሄ ለኔ ከላይ አምላክ የጠራኝ ነገር ስለመሰለኝ ስላመንኩበት ነው ይሄን ማረግ የጀመርኩት እንጂ በጣም በዚህ ሀገር ሐኪም ሆኖ የነጻ ሰርቪስ ለመስጠት የገንዘብ ፈተና አለ። ከገንዘብ ጋር ያያይዘናል በጣም ምክንያቱም ገንዘብ ይገኛል በህክምና እና ያንን ጊዜን በነጻ መስጠት ይሻላል ወይስ ገንዘብ ባገኝበት ይሻላል የሚለው ነገር ያንን ማለፍ መቻል አለብን። እኔ የውስጥ ሐኪምና አዲክሽን የሱሰኞች ጥናት ነው ያገኘሁት።
አሜሪካ ውስጥ ብዙ ብር ሊያስገኝ የሚችል ሙያ ነው። ሰውም ራሱ
በዚህ እንግዲህ 2 ቀን ነው በሳምንት ውስጥ 5 ቀን ነው የምሰራው። ከአምስት ቀን ውስጥ መደበኛ ስራዬን 5 ቀን ነበር የምሰራው፣ ግን ውሳኔ ያደረኩኝ 3 ቀን ይበቃኛል ብዬ በሶስት ቀን በማገኘው ገቢ በቂ ኑሮ መኖር እችላለሁ። ከዚህ በኋላ የሚያስፈልጉኝ ነገሮች ምንድናቸው ብዬ አሰብኩኝ። ያሉኝን መኪናዎች BMW ሸጥኩት እና ትንሽ አነስ ያለ መኪና ገዛሁ፣ ምክንያቱም ወጪዎቼን ለመቀነስ ስለፈለኩኝ። እና ለሄኛውን ደግሞ በወር እስከ 2000 ብር $2000 ድረስ ኮንትሪቢዩት ማድረግ አለብኝ። ለክሊኒኩ ራን ለማድረግ 2000 ብር ከኪሴ አወጣለሁ ለኪራይና ለዩቲሊቲ። አዎ ለዛ 2000 አዎ 2000 ብር ከኪሴ ነው የማወጣው። ከሱ በተጨማሪ ከበጽም በነጻም ከመስጠት ሌላ እንደዚህ ደግሞ መደጎም መቻል አለብኝ ይሄ ራን ለማድረግ። ስለዚህ ሌሎቹ እንዲረዱ እንፈልጋለን የቀራውን። እና አንድ ጊዜ ብቻዬን እና አንድ ሊደር የሚሆነው ሰክሰስፉል የሚያደርገው ተከታዮች ሲኖሩት ነው። ተከታይ ስለሌለኝ አሁን ተከታይ እንዲኖረኝ ነው አሁን በጣም የምታገለው ያለሁት።
ሰው ይታከማል በሳምንት በነዛ
ማለት እንግዲህ በሁለት ቀናት ውስጥ ግን ግዜ 2.5 ቀን ነው የምሰራው የምሰጠው። በዛ ውስጥ በአንድ ቀን 15 በሽተኛ ያለው ማለት ከ2 እስከ 6 ባለው ማክሰኞና ሐሙስ
እስከ 12 ሰዓት
ከ8 ሰዓት በአበሻው እስከ 12 ሰዓት ድረስ እስከ 15 እስከ 20 በሽተኛ እናያለን ባንዱ ቀን ማለት ነው። አዎ እስከ 40 በሽተኛ አዎ ባንዱ ግማሽ እስከ 20 በሽተኛ ያለው በጣም ብዙ በሽተኛ ነው የሚመጣው። እና መሯሯጥ ስላለው የቀጠርኳቸው ነርሶች አሉ፣ እነሱ ስክሪን ያደርጉልኛል። እና ከነሱ ጋር አብረን 4-5 ሰዓት ይባል እስከ 6 ሰዓት ቆያለሁኝ። ጊዜው ስለማይበቃ ነርሶቹ ብዙን ስራ ይሰሩልኛል። ለህክምናውን እጨርሳለሁ ማለት ነው የመድኃኒቱን።
ኢንተርናሽናል እንደዚህ አይነት ዝግጅቶችን ገንዘብ ታዘጋጃለህ?
በየ4 ወሩ የግንዛቤ ማስጨበጫ የሚል ትምህርት አለ።
ዶክተር ልሻንን አመሰግናለሁ። በሌላ ዝግጅት ደግሞ ቀሪ መልእክቶችና ስራዎቻቸውንም ይዤ መለሳለሁ።
ነገ እንመለሳለን። አሁን የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።